የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምናመሻችሁ የጋቢና ቪኦኤ አድማጮቻችን፣ የዛሬ ረቡዕ ሐምሌ 10 2011 ዓመተ ምህረት ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ከሚገኘው ስቱዲዮ ጀመርን።
በሊቢያ ትሪፖሊ አቅራቢያ በሚገኝ ማቆያ የሚገኙ ወጣት ኢትዮጵያውያን ስደተኞች አቤቱታቸውን ለቪኦኤ አጋርተዋል።
ደግሞ ቤተሰቦች ብዙ ነገር ያላቸውን እንዳለ ሽጦ ነው ይህን ዶላር ብሎ የከፈሉልኝ። አሁን ደግሞ መመልሼ ወደ ነው መለሰው። ቤተሰብ ለራሱ የተቸገሩ ነው።
አሁንም ቢገባ እኔ እኮ ሌላ ስደት ነው የሚጀምር ወይም ደግሞ ሌላ አሸባሪነት ነው የሚሰራ።
ይህንን እያወቅ ወደ አዛ ከሚመለስ ወይ ሊቢያ ውስጥ መሞት ነው የሚሻለኝ።
ከስደተኞቹ የተወሰኑትን ነበር የሰማችሁት። ሙሉ ዘገባውን ቆየት ብሎ ታደምጣላችሁ።
የክልልን ሁን ጥያቄዎችን የኢትዮጵያ ሕግ በምን አግባብ ያስተናግዳል የሚል ጥያቄ ይዘን ከባለሙያ ጋር ተወያይተናል።
ብሔር ወይም ብሔረሰብ አሊያም ሕዝብ ተብሎ በፌዴሬሽን ምክር ቤት እውቅና ማግኘትና ውክልና በፌዴሬሽን ምክር ቤት ሲሰጠው ይሄ በራሱ ክልል የመሆን ከዛም አልፎ አገር የመመስረት መብት እንደሚያጎናጽፈው ነው እንግዲህ ህገ መንግስታችን በግልጽ ያስቀመጠው።
በአዲስ አበባ ዩኒቨርሲቲ የፌዴራሊዝም እና የሰብአዊ መብት ረዳት ፕሮፌሰር የሆኑትን ዶክተር ሲሳይ መንግስቴን የሰማችኋቸው። ቆየት ብለው ከእኛ ጋር ይወያያሉ።
ወጣት እንስት የግብርና ባለሙያ እንግዳም አለችን። ወደኋላ እናስደምጣለን።
በአጋጣሚ ሆኖ ጅማ ዩኒቨርሲቲ ሆርቲካልቸር በሚባለው ዲፓርትመንት ቀጥታ ነው የተመደብኩት እና ከአባቴ ጋር ነበርኩ አስታውሳለሁ። ምንድን ነው ሆርቲካልቸር ብዬ ሁሉ የጠየቁት እሱ ነው። ቃሉን ራሱ ሰምቼ አላውቅም ነበር።
አብራችን ከቆያችሁ ሌሎች ዝግጅቶቻችንም በተከታታይ ይደምጣሉ። ፕሮግራሙ በመምራት ጽዮን ግርማና ሀብታሙ ስዩም አብርናችሁ እናመሻለን።
በቅድሚያ ከዓለም ዙሪያ ካሰባሰብናቸው ዜናዎች የተወሰኑትን እናሰማችሁ።
የሲዳማ ብሔር ራሱን ችሎ በክልል ደረጃ እንዲደራጅ የሚሰሩ አካላት የአንድ ወገን ውሳኔን ተግባራዊ ከማድረግ እንዲቆጠቡ የኢትዮጵያ ምርጫ ቦርድ አስታወቀ። ቦርዱ ድርጊቱ ሕጋዊ አይደለም ብለዋል። የኢትዮጵያ ምርጫ ቦርድ ምክትል ሰብሳቢ አቶ ውብሸት አየለ ይህንን ብለዋል።
የሕዝበ ውሳኔው ሳይሰጥ አይደለም። ሕዝበ ውሳኔው ተሰጥቶ እንኳን ቅሬታ ያለው ወገን ዝም ብሎ የፈለገውን አያደርግም። ለፌዴሬሽን ምክር ቤት ነው አቤቱታ የሚያቀርበው።
መለስካቸው አማህ ነው ዘገባውን ያደረሰን።
በትግራይ ክልል አንደርታ ወረዳ ሮማናት የሚባል መንደር 400 የሚሆኑ ቤቶች በመንግስት ኃይሎች እንደፈረሰባቸው ነዋሪዎች ለአሜሪካ ድምጽ ተናግረዋል። ለብዙ ዓመታት የኖርንበትን ቤታችንን ህገወጥ ናችሁ ብሎ አፈረሰብን ሲል ቃላቸውን ለአሜሪካ ድምጽ ከሰጡት መካከል ወይዘሮ ዘመዳ አጸዱና አቶ አለማት ታደለ ቀጣዩን ብለዋል።
17 ዓመት ይቆዩ 4 ልጆች ወለዱ እዚህ ማለት ነው። ቀለም ቀቡት ምንድነው ስላቸው በቃ ይሄማ ህጋዊ ቤት አይደለም።
4-5 ቀን ይሆናል ማስረጃ አቅርቡ እያሉ ነበረ። እሱ ምላሽ ሳንሰጥ ነው ይሄ መፍረስ የተጀመረው። ስለዚህ ውዝግብ ሰራ ደርሶብናል።
የእንደርታ ወረዳ አስተዳደርን በጉዳዩ ላይ ለማነጋገር ያደረግነው ጥረት አልተሳካም። ዘገባውን ያደረሰን ሙልጌታ ጽባህ ነው።
ገዢው የሱዳን ወታደራዊ ምክር ቤትና አፍቃሪ ዲሞክራሲ ጣምረው ቡድን ተወካዮች የስልጣን ክፍፍልን የተመለከተ አንድ ስምምነት በዛሬው ዕለት መፈራረማቸው ተገለጸ። ካርቱም ውስጥ በተካሄደው ስነ ስርዓት የተፈረመው ይህ ስምምነት በመጪው አርብ በፊርማ የሚጸድቅ ህገ መንግስታዊ ሰነድም እንደሚያካትት ታውቋል። የሱዳን ጦር ኃይል የረጅም ጊዜ ፕሬዚዳንት የነበሩትን አልበሽር ከስልጣን ካስወገደ ወዲህ አገሪቱ ውስጥ የነበረውን ቀውስና ለመረጋጋት ከማርገብ አኳያ ይህ የተፈረመው ሰነድ ትልቅ እርምጃ መሆኑ ተነግሯል።
የዩናይትድ ስቴትስ ባለስልጣናት ከኢራን ጋር ያለውን ውጥረት የሚያረግብ ለበለጠ ድርድር የሚያበቃ ከፍተኛ ስራ እየሰሩ እንደሆነ ተናገሩ። ፕሬዚዳንት ዶናልድ ትራምፕ በትላንትናው ዕለት የሀገራቸውን ፍላጎት በኢራን ያገዛዝ ለውጥ ለማድረግ እንዳልሆነም ተናግረዋል። በተቻለ መጠን ሁሉ እናወግዛቸዋለን። የኒውክሌር መሳሪያ ሊታጠቁ አይችሉም። በነገራችን ላይ ያገዛዝ ለውጥ እንዲኖር እየጣርን አይደለም። አንዳንድ ሰዎች ግን እንደዚያ ያደረግን እንደሆነ ይናገራሉ ብለዋል። ኢራን በበኩሏ የዩናይትድ ስቴትስ ኢትዮጵያ በ2015 ወደ ተገነባው ስምምነት የምትመለስ ከሆነ ለመነጋገር ፈቃደኛ መሆኗን አስታውቃለች።
አድማጮች፣ ለአሁን ያሉን ዘገባዎች እነዚህ ናቸው። እንዲህን ዘገባዎችና ሌሎች ዘርዘር ያሉ ዘገባዎችን በመደበኛው ከምሽቱ 3 ሰዓት በሚጀምረው መሰናዶ ማዳመጥ ስላላችሁ። ለአሁን ግን ጋቢና ቪኦኤ ወደ ያዛችሁ ሌሎች ዘገባዎች እናመራለን።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
የዛሬው ቀዳሚ የዘገባ ትኩረታችን በሊቢያ የሚገኙ ወጣት ስደተኞች ላይ አተኮረ ይሆናል። ከሁለት ዓመት በፊት በተለያየ መንገድ በረሃን አቋርጠው ሊቢያ የደረሱ ስደተኞች ከሞት ጋር ተፋጠው በመጠለያ ጣቢያ ውስጥ እንገኛለን ይላሉ። አንዳንዶቹ ወደ ኢትዮጵያ መመለስ ቢፈልጉም አንዳንዶቹ ደግሞ መመለስ አይፈልጉም። የቤተሰቦቻችን መሬትን ሸጠን የተሰደድ ነው ሲሉ ያማርራሉ። ጽዮን ግርማ እንግዲህ አንቺ ነሽ ያነጋገርሻቸው። እስቲ በጥያቄያቸው ምን እንደሆነና ከአንቺ ጋር ያደረጉትን ቆይታ እንደሚከተለው እንስማ።
የአፍሪካ ስደተኞች በሊቢያ የተለያዩ እስር ቤቶችና የስደተኞች ማቆያ ጣቢያ የሚደርስባቸው ስቃይ ከፍተኛ መሆኑን በተለያየ ጊዜ ይገልጻሉ። ኢትዮጵያውያን ስደተኞችም ከሀገራቸው የተሰደዱበት የግል ምክንያት ስለሚለያይ ወደ አገራቸው መመለስ የሚፈልጉ እንዳሉ ሁሉ ከሊቢያ ወጥተው ወደ ሌላ ሶስተኛ ሀገር መሻገር የሚፈልጉም ቁጥራቸው ቀላል አይደለም። የተወሰኑትን በስልክ አነጋግሬያቸው ነበር።
ሙሀጀር እባላለሁ። የምገኘው ደግሞ እኔ ትሪፖሊ ክልያ ትሪፖሊ ውስጥ ነኝ።
መቼ ነው የሄድከው ወደዛ?
እኔ ሄድኩኝ 2017 ውስጥ ነው የምንባኘው።
በምን ሄደህ ነው እዛ የደረስከው?
በሳራ በኩል።
ከየት ነው የተነሳኸው?
ከሱዳን ነው። ግን መጀመሪያ ኢትዮጵያ፣ ከኢትዮጵያ ሱዳን ገብቼ ከሱዳን ነው ለዚህ የመጣሁት።
በምንድን ነው የሄድከው? በእግር ነው? በመኪና ነው? በምንድን ነው የተሻገርከው?
በመኪና ነው።
ስንት ቀን ወሰደብህ?
ሳራ ውስጥ ወደ ወር ሆኖኛል። ወር ሞልቶ የገባው ከሱዳን እስከዚህ ማለት ነው።
ስንት ብር ከፈልክ? ስንት ብር አወጣ?
መጀመሪያ እዛ ተስማምተን የመጣ ነው የሱዳን 8000 ብር ነበረ። ከዛ እዚህ መጥቼ ሳራ ውስጥ ደግሞ ተሽቀን በኔ ወልድ ግለትን $5,000 ነው የከፈል ነው።
ማን የሸጣችሁ?
እዛ ውስጥ አሉ ሳራ ውስጥ ቆሞ ወደዚህ የሚያመጡ ሹፌሮች ላይ ሰርቆ የሚያመጡ ማን አምጥቶ እዚያ ሳራ ውስጥ የሚሸጡ ሰዎች አሉ።
ለማን ሸጧችሁ?
ከዛ ውስጥ ዶን ሸጡን ማለት ነው።
ለማን ሸጧችሁ?
ከሊቢያዎች ለሊቢያዎች ነው ሸጡን። እዛ በኒዮሊድ መጋዘን ውስጥ አስገብቶ ብር በቃ $5,000 ክፈሉ ብሎ አስከፈሉን።
$5,000 አንተ ከየት አመጣ?
ማለት እንግዲህ እኔ ቤተሰብ ነበረኝ። ቤተሰቦች በቃ ያላቸውን ሽጦ ምን ብሎ መሬትም ሽጦ ምን ብሎ ነው ከፍለ ያሰጡኝ እንጂ ሌላ ምንም ነገር የለኝም። ምንም ነገር የለኝም ነበረ። ቤተሰቦችም ተሸግረውም ብሎ ከፈሉልኝ።
እንግዲህ $5,000 ብዙ ገንዘብ ነው። አሁን ደግሞ እንደነገርከኝ አንድ ወር ሙሉ በረሃ ውስጥ አቋርጠህ ነው ሊቢያ የገባኸው። አሁን ደግሞ ሊቢያ ከገባህ በኋላ ማቆያ ጣቢያ ውስጥ ነው ያለኸው። መውጣት ትፈልጋለህ? ይሄን ሁሉ መስዋዕትነት ከፍለህ ከኢትዮጵያ ለምንድን ነው የወጣኸው?
እኔ መጀመሪያ የወጣሁኝ በ2017 ብዙ ውስጥም እንደምታውቂው በኢትዮጵያ ኦሮሚያ ውስጥ በጣም ሰው በጣም እየተቸገረ ነበር፣ እየታሰረ እየሞተ ምን እያለ ነበር። እኔ ለደሴ ስል ነው በቃ ከዛ የወጣኝ። የሆነ ጊዜ እስር ቤት አስሮኝ ነበረ። ከዛ ውስጥ ከዛ እንደወጣኝ ደግሞ ሱዳን ገባኝ። ከሱዳንም ደግሞ ኤምባሲ ነበረ። በቃ እነሱን ፈርቼ ወደዚህ ነው ያለኩኝ። እኔ እዛ ያስሩኛል ብዬ እንጂ ሌላ እኔ ሌላ ነገር እንትን ሆኖብኝ አይደለም።
አሁንስ ወደ ኢትዮጵያ መመለስ አትፈልግም?
እኔ እፈራለሁ። እዛ ጊዜ እንደዛ ወጣሁኝ እስር ቤት እንደዚህ አድርጌ አሁን ደግሞ መለሱንም እፈራሁኝ። እዛ ላይም ደግሞ ቤተሰቦች ብዙ ነገር ያላቸውን እንዳለ ሽጦ ነው ይህን ዶላር ብሎ የከፈሉልኝ። አሁን ደግሞ ተመልሼ ወዲህ ነው መለሰው። ቤተሰብ ለራሱ የተቸገሩ ነው። እዛ ላይም ደግሞ በእንደዚህ ዩነት ደግሞ እስር ቤቱን ሰብሬ ነው ወጣሁኝ። ተመልሼ ወደዛ መግባት በጣም ስለሚያስፈራኝ መግባቱ በጣም ነው የሚከብደኝ።
አብዲ ንጉሱም አወጣጡ ከሙሀጀር ጋር ተመሳሳይ ነው። እርሱ የሚፈልገው ወደ ኢትዮጵያ መመለስ አይደለም። የተባበሩት መንግስታት ድርጅት ጉዳያቸውን አፋጥኖላቸው ወደ ሶስተኛ ሀገር እንዲያሻግራቸው ነው።
በምንድን ነው አሁን ኢትዮጵያ ቢገባ በምንድን ነው የሚሰራ? ቤተሰብ መሬት ያለው ምን ያለው ሙሽቶ ዘመድ ለዘመድ ተለምኖ ምን ብሎ ነው ይህን ህይወት እስካሁን ያስቆዩት? ወደ $20,000 ነው አምስት ቦታ የተሸጥኩት። ይህን ማን ይከፍልኛል? መንግስት ከሆነ አሁን ከዚህ የተመለሱት 1,300 ብር ምናምን ነው ተሰጠ። ይሄንን ምንድን ነው ለእኔ ህይወት ነው የሚያስቆያ ነው ወይንስ ሌላ ስደት ነው የሚጀምር? አሁንም ቢገባ እኔ እኮ ሌላ ስደት ነው የሚጀምር ወይም ደግሞ ሌላ አሸባሪነት ነው የሚሰራ። ትክክለኛ ነገር ነው የሚነገር። ሌላ ምንም ተስፋ የለም። እኔ ከዚህ ሊቢያ ተመልሼ ኢትዮጵያ የሆነ ኑሮ ይመስረታለሁ የሚባል የለም።
ሌላው ሶስተኛ ወጣትም በከፍተኛ ስጋት ውስጥ ቢሆንም ወደፊት የሚያሻግረውን እንጂ ወደ ኋላ የሚመለሰውን አይፈልግም።
አይዋይሱ ለምሳሌ እኔ የግል ችግር ይኖርብኝ ይችላል። ለምሳሌ ከሀገር ቤት ስወጣ እንደዚህ የፖለቲካ ችግር አለብ እንደዚህ አይነት ነገር እየሰራ ነው ከብዬ ሲከታተሉኝ ጊዜ ነው እኔ ሸሽቼ ወደዚህ የመጣሁት። እና ሁላችንም እንደ ወድን ወይ ደግሞ በራሳችን ሌላ ነገር ወይ ደግሞ የተለያየ እንትን ብለን አስበን አይደለም ወጥቶሻል። ይህንን ደግሞ እያወቅ ነው ወደ ሀገር ቤት እንድንመለስ ወይ መታሰር ነው ወይ ደግሞ እኛ ሀገራችን እኔ በበኩሌ ማለት ነው ወደ ሀገር መመለስ ማለት በጣም ለእኔ ኢትዮጵያ ሄጄም ወይ መታሰር ነው ወይ ደግሞ መሞት ነው። ለምን እዛም የነበረብኝ ችግር እስር ቤት ስንት ጊዜ በስንት ችግር አይቼ ከዛ ሸሽቴን ወይ ደግሞ እንትን ብለን ወደዚህ የመጣ ነው። እና ይህንን እያወቅ ወደ አዛ ከሚመለስ ወይ ሊቢያ ውስጥ መሞት ነው የሚሻለኝ።
ስደተኞቹ ሊቢያ ውስጥ ከሞት ጋር ተፋጠዋል። ምክንያቱም ከሁለት ሳምንታት በፊት በአቅራቢያቸው በሚገኝ ሌላ የስደተኛ ጣቢያ ቦምብ ጥቃት ደርሶበታል። ዓለም አቀፍ የስደተኞች ድርጅት IOM እና የኢትዮጵያ መንግስት ስደተኞቹ ወደ ኢትዮጵያ መመለስ ከፈለጉ ብቻ ነው እርዳታ ሊያደርግ የሚችለው። ስለዚህ የተባበሩት መንግስታት ድርጅት ደግሞ ስደተኞቹን ወደ ሌላ ሀገር የሚያሻግረው በተራ ነው። ስደተኞቹ ግን ምንም ሆነ ምንም ከዚህ መውጣት እንጂ ወደ ኢትዮጵያ መመለስ አንፈልግም ይላሉ። የኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር በዚህ ጉዳይ ላይ የሰጠውን አስተያየት በነገው ምሽት ይዘን እንመለሳለን። የአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ጋቢና ቪኦኤ ነው እያዳመጣችሁ የምትገኙት ከአሜሪካ ድምጽ ራዲዮ።
ተከታዩ ዝግጅታችን ደግሞ ህግና ፍትህ ነው።
የክልልን ሁን ጥያቄ ከሰሞኑ ትኩረትን አግኝተው ከነበሩ ሀገራዊ ጉዳዮች መካከል አንዱ ነው። ይህ ጥያቄ ታዲያ በተነጻጻሪነት ያልተለመደ መሆኑ በየትኛው የህግ አግባብና እንዴት ይስተናገዳል የሚሉ ጥያቄዎችን ማስነሳቱ አልቀረም። ይህንንና ተዛማጅ ህግ ነክ ጉዳዮችን የሚያብራሩልን ባለሙያ ይዤ መጥቻለሁ። ዶክተር ሲሳይ መንግስቴ ይባላሉ። በአዲስ አበባ ዩኒቨርሲቲ የህግና አስተዳደር ኮሌጅ የሰብአዊ መብትና ፌዴራሊዝም ረዳት ፕሮፌሰር ናቸው። ቆይታችን የተጀመረው አሁን በስራ ላይ ባለው ህገ መንግስትም ሆነ በሌሎች ኢትዮጵያ ጸደቀቻቸው ህጎች የክልልንሁን ጥያቄዎች የሚቀርቡባቸው ልዩ ምክንያቶች ተቀምጠው እንደሁ በማንሳት ነው።
አሁን ስራ ላይ ባለው ህገ መንግስት አንድ ህዝብ ወይም ብሔር ብሔረሰብ ክልል መሆን ከፈለገ ብሔር ብሔረሰብ ወይም ህዝብ ተብሎ በፌዴሬሽን ምክር ቤት እውቅና ማግኘት ብቻ ነው እንደ መስፈርት ተደርጎ የተወሰደው። ከዛ ውጭ ግን በህገ መንግስቱ አንቀጽ 39 ንዑስ ቁጥር 1 መሰረት ማንኛውም ብሔር ብሔረሰብ ህዝብ በየትኛውምና በማንኛውም ጊዜ ያለምንም ቅድመ ሁኔታ ወይም ምንም አይነት መስፈርት እንዲያሟላ ሳይገደድ ሀገር መሆን ይችላል። በሌላ በኩል ደግሞ በህገ መንግስቱ አንቀጽ 47 ንዑስ ቁጥር 2 መሰረት በአሁን በክልሎች ውስጥ ያሉ ብሔር ብሔረሰብ ህዝቦች በማንኛውም ጊዜ ክልል መመስረት ይችላሉ ይላል። ስለዚህ በህገ መንግስታችን መሰረት ምንም አይነት መስፈርት አልተቀመጠም። ብቸኛውና ግምት ውስጥ መግባት ያለበት መስፈርት ብሔር ወይም ብሔረሰብ አሊያም ህዝብ ተብሎ በፌዴሬሽን ምክር ቤት እውቅና ማግኘትና ውክልና በፌዴሬሽን ምክር ቤት ሲሰጠው ይሄ በራሱ ክልል የመሆን ከዛም አልፎ አገር የመመስረት መብት እንደሚያጎናጽፈው ነው እንግዲህ ህገ መንግስታችን በግልጽ ያስቀመጠው።
ጥያቄውን የሚያቀርበው አካል ተቀባይነት ማግኘት አለማግኘቱን በምን ያክል ጊዜ ውስጥ ነው ማወቅ የሚገባው? ይህንን ውሳኔ የሚሰጠው አካልስ ማን ነው? ምን አይነት ነገሮችንስ ታሳቢ አድርጎ ነው ውሳኔውን የሚሰጠው?
እንዳልኩ ህዝቦች ምንም አይነት ቅድመ ሁኔታ አልተቀመጠባቸውም። ስለዚህ እንዲህ አይነት ጎደለብኝ ወይም እንዲህ አይነት ቀረብኝ ወይም በአግባቡ አልተወከልኩም አሊያም ራሴን በራሴ በአግባቡ እያስተዳደርኩ ስላልሆነ ያን መሰረት አድርጌ ክልል መመስረት ፈልጋለሁ የሚል ጥያቄ እንዲያቀርቡ አይጠበቅም። ነገር ግን ያ ብሔር ወይ ብሔረሰብ ወይም ህዝብ ምክር ቤት ካለውና በዛ ምክር ቤቱ መሰረት ክልል መሆን እፈልጋለሁ ብሎ ከወሰነ ይህን ውሳኔውን ለክልሉ ያ ብሔር ወይ ብሔረሰብ ላለበት ክልል ምክር ቤት ጥያቄውን ያቀርባል። የክልሉ ምክር ቤት በአንድ አመት ጊዜ ውስጥ ጉዳዩን አይቶ ወስኖ ህዝበ ውሳኔ እንዲደራጅ ለምርጫ ቦርድ ያሳውቃል ማለት ነው። በተቻለ መጠን ከዛ ብሔረሰብ ፖለቲከኞች ጋር ለመደራደር ለመነጋገር ይሞክራል። በአንድ ላይ መቆየትን እንደ ምርጫ አድርጎ ሊነጋገር ይችላል።
ኢትዮጵያ ውስጥ አሁን በዞን አስተዳደርነት የቆዩ ስፍራዎች የክልልን ሁን ጥያቄ እያቀረቡ ይገኛሉ። በአንጻሩ ግን ሁለት ክልል የነበሩ ወደ አንድ ክልል እንካለል፣ አንድ ክልል መሆን እንፈልጋለን ብለው ጥያቄ ቢያቀርቡ ጥያቄያቸውን የሚያቀርቡበት ሌላ የህግ ማዕቀፍ ይኖር ይሆን?
በህገ መንግስቱም ይሁን በሌላ አዋጅ እስካሁን ባለው ሁኔታ ሁለት ወይም ሶስት ክልሎች ወደ አንድ መጥተን በአንድ ክልል ውስጥ መኖር እንፈልጋለን ብለው ቢወስኑ ይሄኛውን ህገ መንግስታዊ ድንጋጌ ያኛውን ህግ ጠቅሰው ሊወስኑ ይችላሉ የሚል ህግ የለም። ነገር ግን በአንድ የህግ አተረጓጎም ሂደት አለ። ያልተከለከለ ነገር እንደተፈቀደ ይቆጠራል የሚል መርሆ አለ። በዚህ መርሆ መሰረት ህገ መንግስቱ ያስቀመጠው ምንድን ነው? ክልል የመሆን ጥያቄ ቢነሳ እንዴት መስተናገድ እንዳለበት ወይም ሀገር የመሆን የመገንጠል ጥያቄ ቢነሳ በምን መልኩ መስተናገድ እንዳለበት ነው ስነ ስርዓቶችን ያስቀመጠው እንጂ ክልሎች ወደ አንድ መጥተው ቢዋሃዱ እንዴት መስተናገድ እንዳለባቸው የሚያስቀምጥ ህገ መንግስታዊ ድንጋጌ የለም። ነገር ግን የሚከለክል ህግ ስለሌለ ክልሎች ወደ አንድ መጥተው በአንድ ላይ ሆነው አንድ ጠንካራ ሰፋ ያለ ትልቅ ክልል መመስረት እንደሚችሉ በተግባርም ይሄን ነገር ማድረግ ይቻላል። የሚከለክላቸው ህግ የለም።
ዶክተር ሲሳይ መንግስቴ ኢህአዴግ መንበረ ስልጣኑን ከያዘ ወዲህ ራሳችንን የቻል ክልል እንሁን ወይንም ደግሞ ከሁለትና ከዚያ በላይ ክልሎች ወደ አንድ እንምጣ የሚሉ ጥያቄዎች ቀርበው እንደሆነ አንስቼላቸው ነበረ። በሽግግር ዘመኑ ወቅት 14 ክልሎች እንደነበሩ የሚያስታውሱት ዶክተር ሲሳይ ከነዚህ መካከል አምስቱ የዛሬውን የደቡብ ብሔር ብሔረሰቦች ክልል እንዲመሰርቱ በወቅቱ መደረጉን፣ ብዙም ሳይቆይ ግን የሲዳማ ህዝብ የክልል እንሁን ጥያቄ ማንሳት መጀመሩን ያነሳሉ። በ1997 ዓ.ም በድጋሚ የሲዳማ ህዝብ ይህንን ጥያቄውን አንስቶ በጊዜው መንግስቱን ይመሩ የነበሩ ባለስልጣናት ባደረጉት ማግባባት ጥያቄው ታገስ ብሎ እንደነበረም ይጠቅሳሉ። አሁን እንደ አዲስ ያንሰራራውን ጥያቄ ተከትሎ ሌሎች ህዝቦችም የክልል እንሁን ጥያቄ ሊያቀርቡ እንደሚችሉ ግምታቸውን አካፍለውናል። ወደ አንድ ክልልነት እንምጣ የሚል ጥያቄ ግን ቀርቦ እንደማያውቅ ይናገራሉ። ሆኖም በዚህኛው ክልል ውስጥ መካተታችን ተገቢ አይደለም፣ በሌላኛው አስተዳደር ውስጥ ልንካተት ይገባል የሚሉ ጥያቄዎች ተነስተው እንደሚያውቁ ዛሬም ድረስ እንደቀጠሉ አክለዋል። ለአብነት ያነሷቸው ደግሞ በሶማሌና ኦሮሚያ፣ በአማራና ትግራይ ክልሎች አጎራባች ወረዳዎች የተነሱትን ጥያቄዎች ነው።
ሀብታሙንና የህግ ትንታኔውን የሰጡን እንግዳውን እናመሰግናለን። ወደ ተከታዩ ዘገባችን ነው የምናልፈው።
ኖላዊት ሽመልስ ትባላለች የዛሬዋ እንግዳችን። የግብርና ባለሙያ ናት። የ2017 የማንዴላ ዋሽንግተን ፌሎሺፕ ፕሮግራም አሸናፊ በመሆን ወጣት አፍሪካዊ ተጽዕኖ ፈጣሪ ወይም መሪ ወጣቶች መካከል ተጠቅሳለች። የግብርና ሙያን ለወጣቶች ለማስተዋወቅ በማህበራዊ ድረገጾች ላይ ደፋ ቀና እያለች ነው። በአሁኑ ሰዓት በሩዋንዳና በኢትዮጵያ እየተንቀሳቀሰች ለግብርና ባለሙያዎች ስልጠና ትሰጣለች። ከኤደን ገረሞ ጋር አጭር ቆይታ አድርገዋል።
ኖላዊት ሽመልስ ትባላለች። ተወልዳ ያደገችው አዲስ አበባ ውስጥ ነው። ኖላዊት ብዙ ወጣት ሴቶች በማይደፍሩት የግብርና ሙያ ውስጥ ራሷን በማሳደግ የግብርና ግብዓቶችን ለሚሸጥ ድርጅት ስራ አስኪያጅ ናት። ከግብርና ጋር ከዚህ ቀደም ቁርኝትሽ ምን ይመስል ነበር ብዬ ጠየኳት። በልጅነቴ ክረምት ሲመጣ አዋ ከመትከል ያለፈ ወደዚህ ሙያ የሚያመራ ምንም ነገር አልነበረኝም፣ እንደውም ትላለች።
የሚገርምሽ በአጋጣሚ ሆኖ ጅማ ዩኒቨርሲቲ ሆርቲካልቸር በሚባለው ዲፓርትመንት ቀጥታ ነው የተመደብኩት እና ከአባቴ ጋር ነበርኩ አስታውሳለሁ። ምንድን ነው ሆርቲካልቸር ብዬ ሁሉ የጠየቅኩት እሱ ነው። ቃሉን ራሱ ሰምቼ አላውቅም ነበር። በህልሜ መሆኔም ዘርሻ አማራለሁ ብዬ አስቼ አላውቅም። ፍላጎት ስላልነበረ የመጀመሪያ ዓመት ተማሪ ሆኜ ያለቀስኩባቸው ብዙ ቀኖች ነበሩ። ዛሬ ላይ ከጠየቅሽኝ እንደውም ይህንን ትምህርት በመማሬ በጣም እድለኛ ነኝ። የእውነትም የምሰራውም የምኖርበትም በደንብ እየተደሰትኩበት ያለሁበት ትምህርት መስክ ሆኖ አግኝቻለሁ። አሁን
የግብርና ስራውንም እንድትወጂ ያደረገሽ ምንድን ነው?
ያው እንግዲህ ያ ስራ እርሻ ተምረሽ ሙሉ ለሙሉ ከተማ አይሆንም። ብዙ ጊዜ ወደ መስክ እንወጣለን። እኔ ምንድን ነው የማደርገው በአትክልት ትምህርት ጋር በተያያዙት ነገሮች ላይ በተለይ እኔ ነኝ በኃላፊነት ሁሉንም ነገሮች የምሰራው እና ለሀገራችን አየር ሁኔታ ተስማሚ የሆኑ ዝርያዎችን መምረጥ ከዛ ደግሞ ከግብርና ሚኒስቴር ጋር ድሮ ከተመዘገቡ ዝርያዎች ጋር ተነጻጽሮ ጥሩ ነው መመዝገብ ይቻላል ሲሉ እናስመዘግባለን። እሱን ማስመዝገብ ከዛ ገበሬዎች ጋር ደግሞ የማላመድ ስራም እንሰራለን። እንዲሁም በተጨማሪ ምን እሰራለሁኝ የተለያዩ የገበሬዎች የመስክ ቀኖች እናዘጋጃለን። እነሱንም ኦርጋናይዝ አደርጋለሁ። የምንሰራው ስራ ዛሬ ለምሳሌ እርሻ ከሆነ የምትሰሪ ትተኪያለሽ፣ ይበቅላል፣ ያፈራል፣ ይሰበሰባል፣ ምርት ይሸጣል። እያንዳንዱን ለውጡን እያየሽው የምትሄጃቸው ነገሮች ናቸው እና በትክክል የገበሬው ህይወት ሲለወጥ፣ ልጆቻቸውን ትምህርት ቤት መላክ ሲችሉ፣ ኑሯቸው ሲሻሻል ምናምን ልክ ለሀገር ሽራሱ የሆነ ነገር የድርሻዬን እያበረከትኩ ነው ብለሽን ታስቢያለሽ፣ ለውጦቹንም ታያቸዋለሽ። እና እነዚህ ነገሮች ትልቅ እርካታ አላቸው ከምንም ነገር በላይ።
ብዙ ጊዜ ወጣቶች ወደ ግብርና የስራ ዘርፍ ሲገቡ አናይም። ወደዚህ የማይገቡበት ምክንያት ምንድን ነው ብለሽ ታስቢያለሽ?
አንደኛ ሲጀመር እርሻ ሲባል ለምሳሌ ያለን አመለካከት ልክ አይደለም። እኔ እንደውም በዚህ ዙሪያ ጥሴም ብዙ ሶሻል ሚዲያ ላይም ሼር አድርጌ አውቃለሁ። እኔ እርሻ ስትመደብ በጣም በደንብ ነበር ያለቀስኩት አስታውሳለሁ። እና ምክንያቱ ምንድን ነው? እርሻ እንዲህ አሪፍ ነገር መሆኑን ግንዛቤው አልነበረንም። ራሱ አሁን ለምሳሌ ሰው ለምሳሌ ገበሬ ነገር ነው ምናምን ነው እኮ የሚባለው። ላይክ እንደዛ እየተባለም ስታድጊ የተከበረ ስራ መሆኑንም የሁሉ ነገር እንዳሉትም እያሰብሽ አታድጊም። እና እሱ ፓርት ብዙ በተለይ የከተማ ሰው ከከተማ ለሚመደቡ ተማሪዎች ብዙ ፈልገውት እንዳይማሩ ወይም ወደዚህ መስክ እንዳይገቡ ሊያደርግ ይችላል። ግን አሁን ለምሳሌ እኔ ልምዶችን ሁሉ ሼር አደርጋለሁ ባገኘሁት አጋጣሚ ሁሉ። ይህ መስጠር የምፈልገው አመለካከት ሰው ላይ ምንድን ነው? እኔ የተደሰትኩበትን እኔ ያተረፍኩበትን ያህል ሰውም ሊያተርፍበት የሚችል የስራ መስክ መሆኑን ሰዎች እንዲረዱ ስልጠናዎችም ሲኖሩ እንደዚህ መስክ ቀኖችም ሲኖሩን ይሄ ምርቶችም ሲሰበሰቡ የሚያማምሩ ነገሮች አሉት። እነሱን ነገሮች ሁሉ ሶሻል ሚዲያ ላይ ምናምን አካፍላለሁ ዙሪያ ላሉት ሰዎች።
መጨረሻ ላይ መጨመር የምትፈልጊው ነገር አለ?
አገር ቤት መጥቶ ወይም ደግሞ አገር ውስጥ ሆኖ ሀብት ኖሮት ምን ላይ ሀብቴን መዋል ነው አይደል አፈስ ብሎ የሚያስብ ሰው ካለ በእኔ አመለካከት በሚመጡት 10 ምናምን አመታት ውስጥ ኢትዮጵያ አይነት ሀገር ውስጥ ትልቁ አዋጪ ኢንቨስትመንት ብዬ የማስበው እርሻ ነው። እርሻ ላይ እያደገ የሚሄድም እየተሻሻለ የሚሄድም ከዛ ደግሞ ብዙ ቦታዎቹ ላይ መሰራት የሚችሉ የስራ መስክ ነው እና አንዳንድ ጊዜ ለምሳሌ ቲማቲም በብዛት ይመረትና የሚገዛው ሰው ይጠፋል ወይም ደግሞ ዋጋው በጣም ይወርዳል። በዚህ ጊዜ ብዙ ገበሬዎች ይከስራሉ። ለእነሱ ለትንንሽ ገበሬዎች በተለይ እንዲህ አይነት ይሰራል መሸከም በጣም ከባድ ነው የሚሆነው። በጣም በጣም የማህበራዊ ቀውሱ በጣም ብዙ ነው የሚሆነው እና አርቨስት የተደረጉትን ነገሮች ፕሮሰስ አድርጎ ወደ ተለያዩ ነገር ለምሳሌ ቲማቲምን ወደ ድልህ ወደ ካቻፕ ምናምን መቀየር እንደዚህ አይነት ትንንሽ ይህ መካከለኛ ምናምን የሚባሉ ኢንዱስትሪዎች ቢኖሩ ፋብሪካዎች ቢኖሩ ለገበሬውም ቋሚ የሆነ ገበያ የሚያገኝበት ነገር ይሆነዋል። ይህንን ነገር ሰዎች እንዲያስቡበትና በትክክል እንደው የቱ ጋር ብሰራ ሀገሬንም ራሴንም እጠቅማለሁ ብሎ የሚያስብ ሰው ካለ እርሻን እንዲያስብ በዚህ አጋጣሚ ማሳሰብ መንገር አይነት ነገር ፈልጋለሁ።
ኖላዊትን እናመሰግናለን። መልሰን ደግሞ በሌላ ጊዜ ዘናት እንመጣለን። ወደ ተከታዩ ዘገባችን ስናልፍ የዘጋቢዎች መስኮት የተሰኘው ዘጋቢዎቻችን ከያሉበት ወጣቶችን አነጋግረው ወደሚልኩት ፕሮግራም ነው የምናልፈው። ዛሬ ድሬዳዋ አዲሱ ቸኮል ነው ተረኛው። በዳቦ ማምረትና ማከፋፈል ዘርፍ ለመሰማራት በቅርቡ በሽርክና ከተደራጁ 5 ወጣቶች መካከል አንዱን ወጣት ማርኮን ይልማን አነጋግሮታል።
ስሜ ማርኮን ይልማ እባላለሁ። በ02 ቀበሌ ስር በጥቃቅንና አነስተኛ ስብት ደረጃ በዳቦ መጋገርና ማምረትና ማከፋፈል ላይ የምሰራ ወጣት ሲሆን ያው ወደ ስራው ከገባው 1 ዓመት ከ3 ወር ምናምን አካባቢ ይሆነኛል።
የወጣትነት ህይወት እንዴት እንደነበር እስኪ ከኋላ ታሪክ ጀምረን እስኪ እሱን አጫውተኝ። እስኪ
ያው እኔ ተወልጄ ያደግኩት እዚሁ በድሬዳዋ ከተማ ሲሆን ያው ትምህርቴንም ከአንደኛ ደረጃ እስከ 2ኛ ደረጃ ድረስ በድሬዳዋ ከተማ ነው ያጠናቀቅኩትኝ። የከፍተኛ ትምህርት ተቋም ውስጥ ገብቼ በመንግስት ዩኒቨርሲቲ ውስጥ የመጀመሪያ ዲግሪ ግራጁዌት አድርጌያለሁ። ከዛም በኋላ በመሬት አቀማመጥና በአካባቢ ጥናት የመጀመሪያ ዲግሪን ይዤ ሰርቻለሁ እና ከዛ በኋላም ከተመረኩኝ ከ3 ዓመት በኋላ ነው በረጅም ጊዜ በስራ አጥነት ተቀምጬ ነበር ለ3 ዓመት። ከዛ በኋላ ነው ወደ ስራ በዚህ በጥቃቅንና አነስተኛ አማካኝነት በመንግስት ባመጣው ስትራቴጂና ፖሊሲ መሰረት በዛ ተደራጅተን ወደ ስራ መግባት ችያለሁ። እና የተለያዩ የብድር ምሽት ተደርገውልኝ ያው ብድሩን ማግኘት ችያለሁ። በእርግጥ ያው ብድሩን ለማግኘት በጣም ትልቅ ውጣ ውረድ አለው። ቢያንስ ያው ከአመት ያላነሰ ነው ቢሮክራሲውን ለማስጨረስና ለማስፈጸም ከአመት ያላነሰ ነገር ነው ያለው እዛ ቦታ ላይ። እና ግን እነዛን ቢሆንም እነዛን ቻለንጆች ተቋቁመን ብድሩን አግኝተን ወደ ስራ ገብተን ስራ እየሰራን ይገኛል እና ብድሩን በመክፈል ላይ ያለ ነው እንደኔ ማይነቶች በጣም ብዙ ወጣቶች ወደ ስራ መግባት ይችላል። ያው ግን ወደ ስራው ከተገባ በኋላ ስራው ላይ ውጤታማና ስኬታማ ለመሆን የራሱ የሆነ ጥንካሬና ጥረት ያስፈልጋል።
ተዘዋዋሪ ብድር ላይ አሁን መጀመሪያ እናንተ እንዴት ብድሩን ደፈራችሁ? ሁለተኛ ብድር አጠቃቀማችሁስ ምን ይመስል ነበር?
አንደኛ እኛ ወደ ብድር የገባንበት እንትን መጀመሪያው አላማ ነው። ራስን ከስራ አጥነት ወደ ስራ ባለቤትነት የመቀየር የመጀመሪያው አላማችን ሲሆን፣ ሁለተኛ ደግሞ ለራሳችንም ስራ ፈጥረን ልክ ለእንደኛ የጣቶችም የስራ ድል መፍጠር ነው። ስኬታማ እንድንሆን የሚያደርገን እንድንደፍርም ያደረገን ደግሞ ሁለተኛ ቀበሌው በመጀመሪያ በስራ አጥነት መዝግቦ ሰብስቦን ከዛ በኋላ የተለያዩ የቢዝነስ አቅጣጫዎችን አሳይቶን በነዛ አቅጣጫዎች መሰረት በመረጥነውና በፈለግነው መልኩ እንድንሰለጥን የተለያዩ ድጋፎችንና የብድሮቹን ምችቶች ምቹ የሆነ የብድር ምችት የወለዱንም ፐርሰንት ከባንክም ሆነ ከማይክሮ ፋይናንስ በጣም ያነሰ ስለሆነ አንድ እንደፈር አድርጎናል። እና ወጣቶች በርግጥ ብዙ ጊዜ ይስተዋላል ከ125 ኢንተርፕራይዝ 28 ሚሊዮን ብር መንግስት ከመደቡ 55 ሚሊዮን ብር 28 ሚሊዮን ብር ወጥቷል። ከ28 ሚሊዮን ብር ደግሞ ተመላሽ የሆኑ ደግሞ ወደ 6 ሚሊዮን ብር እንኳን አይደርስም። ይህ ማለት ያው ብድሩ አብዛኛው ቦታ ላይ ያው እንደተባለው የተወሰነ ባባክ ማር ማለት ነው።
እስኪ ስለ ስራችሁ እናውራ።
እኛ የምንሰራው ዳቦ ማምረትና መጋገርና ማከፋፈል ላይ ሲሆን ያው ስራውንም የጀመርነው በ250 ሺህ ብር ብድር ሲሆን ያው ራሳችንን ከስራ አጥነት ወደ ስራ ባለቤትነት ከመቀየርን ባሻገር ለሶስት ሰራተኞች የስራ እድል ፈጥረናል። ማህበራቱ በአምስት አባላቶች የሚመራ ሲሆን ለሶስት የስራ አጥ ሰዎች የስራ እድልን ፈጥረን በአሁኑ ሰዓት በጥሩ ሁኔታ እየተንቀሳቀስን እንገኛለን። በቀጣይ በሚመጣው አዲስ ዓመት ላይ እንደ እቅድ የያዝነው ብድሩ ሙሉ በሙሉ የመመለስና ስራውን የማስፋፋት ተጨማሪ ብድር ወስደን ያው ማለት ቃል የተገባልን ነገር አለ። የኛውን ብድር ስንመልስ ከአምስት መቶ እስከ ዘጠኝ መቶ ሺህ ብር እንደምንወስድና ከንቲባውም ሆነ ከአስተዳደሩ ቦታ ጠይቀን ስራውን ማለት ነው አዲስ ከውጭ አዲስ ማሽኖችን በከንቲባው ድጋፍ አዲስ ማሽን ገብቶልን ስራውን አስፋፍተን ለመስራት እቅድ ይዘናል። አሁን ያለብን ችግሮች የዱቄት የግብዓት ችግር ነው ትልቁ ችግራችን። ኢቨን ስቲል ኮታ እንኳን አልተመደበልንም። ያለ ኮታ ነው በተመላሽና ከውጭ እየገዛን የምንሰራው። ውጭ ከምትገዛው ሩስተራ የደግ የምትገዛው ዱቄት ይለያያል። ከመንግስት በሰባት መቶ ብር ገዝተህ ወደ መጋዘን ስታስገባ ከሩስተራ የምትገዛው ዱቄት አሁን እንኳን ሄደ ማየት ትችላለህ። 2400 ብር ነው ገዝተን መጋዘን የምናስገባው። ሰርተን ለኪራይ ነው የቤት ኪራይ 7000 ብር ነው የምንከፍለው የቤት ኪራይ። የሰራተኛ ደሞዝ አለ፣ ግብር አለ፣ ውሃ አለ፣ መብራት አለ። እና እነዚህን ላል ነገሮች ማኔጅ አድርገንና ተቋቁመን ነው እየሰራን ያለ ነው። መንግስት አስተዳደሩ ወደ እኛ ማየት ቢችል እኛ ላይ በደንብ ቢሰራ ትልቅ ለውጥ ማምጣት የምንችል ልጆች ነን። እውነት ለመናገር ልክ ከተማችን ላይ እንዳሉት እንደ ትልቅ ባለሀብቶች ትልቅ የዳቦ ማሽን ከውጭ አስገብተው ተክለው ከተማ ላይ በዳቦ እንደሚያከፋፍሉት ባለሀብቶች የዚያን ያክል እንኳን ዋስትና ወስዶብን መንግስት ያንን ድጋፍ ቢያደርግልን ስኬታማ በጣም ስኬታማና ብዙ አቅርቦት የከተማዋንም የዳቦ ተደራሽነት በብዙ በልኩ መሸፈን የምንችል ወጣቶች ነን።
አዲሱንና እንግዳውን እናመሰግናለን። አድማጮች እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
አስተያየቶች ቢኖራችሁ በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱም።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው እኔ ጽዮን ግርማ፣
ሀብታሙ ስዩም ነበርን። ዝግጅታችንን ያቀናበረልን ሞክቢል ያቤሮ ነው።
የስርጭት መሀንዲሱ ኒክም እስከ ፕሮግራማችን ማብቂያ አብሮን ነበረ። በቅርቡ ህይወቱ ባለፈው በታምራት ደስታ ዘፈን እንግዲህ ለምሽቱ ደህና ደሩ እያልን እንሰናበታለን። መልካም ምሽት። በነገው ጉዟችን እንገናኝ። Quale hide ne rase calle cipe Metta qui valiam vedere ne rastau dinget Ai ne legne mai no ampai ne mai be Tutta dice Shrala tan hedun da
تون رادوني سجل امريكاتي